Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ረቡዕ ጥቅምት 17 ቀን 2008 ዓ.ም ነው። አስተናጋጅ ሰለሞን ክፍሌ ሆናለሁ። ንጉሡ ታምሬ ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከአዳነች ፍሳሐ እንስማ።
የአይቨሪኮስ ፕሬዚደንት አላሳን ኦታራ ለሁለተኛ አምስት ዓመታት በፕሬዚዳንትነት ለመቀጠል እንደተመረጡ ኦፊሴላዊ የምርጫ ውጤቶች አሳይተዋል። ባለፈው እሁድ በተካሄደው ምርጫ ኦታራ በ83.66 ከመቶ እንዳሸነፉ የሀገሪቱ የምርጫ ኮሚሽን ዛሬ አስታውቋል። በእሁዱ ምርጫ ለመምረጥ የወጡት ሰዎች ብዛት 60 ከመቶ ገደማ እንደሚሆን የምርጫው ኮሚሽን ገምቷል። የህዝባዊ ማህበራት ቡድን ግን 53 ከመቶ ነው ይላል። ብሔራዊ የለውጥ ጥምረት የተባለው ተቃዋሚ ፓርቲ ደግሞ በምርጫው የተሳተፉት ሰዎች ከ20 ከመቶ በታች ናቸው ባይ ነው። ሶስት ተቃዋሚ ፓርቲዎች ድምፅ ከመሰጠቱ በፊት ከውድድሩ ወጥተዋል። ብዙ ሰዎች ሁለት ጊዜ ተመዝግበዋል በማለት ስጋታቸውን ገልጸዋል። ባለፈው እሁድ በተካሄደው ምርጫ ለምርጫ የሚያስፈልጉ ቁሳቁስ በጊዜ ባለመድረሳቸው የምርጫ ጣቢያዎች እስከ ምሽት እንዲከፈቱ ተደርጓል። የሰዎችን ማንነት የሚያጣሩ የኮምፒውተር ታብሌቶችም ያልሰሩበት ጊዜ ነበር። የአፍሪካ ህብረትና የምዕራብ አፍሪካ የኢኮኖሚ ትብብርን የመሳሰሉት የሚገኙባቸው ዓለም አቀፍ ታዛቢዎች ግን የምርጫው ሂደት ነጻና ፍትሐዊ ነበር ብለዋል። የታንዛኒያ ዛንዚባር ክልል ባለሥልጣኖች ባለፈው እሁድ የተካሄደውን ምርጫ ውጤት ሰርዘዋል። ይህ እርምጃም የብሔራዊ ፕሬዚዳንታዊ ምርጫ ውጤትን ሊነካ ይችላል። የዛንዚባር ምርጫ ኮሚሽን የምርጫው ውጤት የተሰረዘው በድምፅ አሰጣጥ ሂደት ወቅት ከፍተኛ ጥሰት ስለነበረ ነው ይላል። የምርጫው ኮሚሽን ሊቀመንበር ጄካ ሳሊም በራስ ገዙ ክልል አዲስ ምርጫ መካሄድ አለበት ብለዋል። ከፊል ራስ ገዝ የሆነው ዛንዚባር ክልል የራሱ አስተዳደር ያለው ቢሆንም በክልሉ የሚሰጠው ድምፅ በታንዛኒያ ፕሬዝዳንታዊ ምርጫም ቦታ አለው። ትላንት ይፋ የተደረገው ከፊል ፕሬዝዳንታዊ ምርጫ ውጤት የገዢው ፓርቲ ተወዳዳሪ ጆን ማጉፉሊ ዋና ተወዳዳሪያቸው የሆኑትን ኤድዋርድ ላዋሳን 56-42 ከመቶ እየቀደሙ መሆናቸው ያሳያል። የናይጄሪያ ወታደራዊ ኃይል ቦኮ ሐራም በተባለው ጽንፈኛ እስላማዊ ቡድን አማጽያን ተይዘው የነበሩ 338 ሰዎችን እንዳዳነ ገልጿል። ምርኮኞቹ ነጻ የወጡት ትላንት በሰሜን ምስራቅ ናይጄሪያ የቦኮ ሐራም ሰፈሮች ናቸው ተብለው በሚጠረጠሩ ቦታዎች ላይ ወረራ በተካሄደበት ወቅት እንደሆነ የወታደራዊ ኃይል ቃል አቀባይ ሳኒ ዑስማን ገልጸዋል። ቃል አቀባዩ በሰጡት መግለጫ መሰረት 138 ሴቶች፣ 8 ወንዶችና 192 ልጆች ከአማጽያኑ ምርኮኛነት ነጻ የተደረገው ውቢ ወደ ተባለው ከተማ ተወስዷል። የቺፖክ ሴቶች በሚል የሚታወቁት ባለፈው ዓመት ሚያዝያ ወር ላይ ከትምህርት ቤት በቦኮ ሐራም የተጠለፉት ሴቶች ነጻ ከወጡት ሰዎች መሃል መሆናቸውን የሚያሳይ ምልክት የለም። አሜሪካውያን ወታደሮች በሰሃራ ምድረ በዳ ጫፍ ላይ የኒጀር ወታደራዊ ቡድኖችን ማሰልጠን ጀምረዋል። ስልጠናው የሚካሄደው ቦኮ ሐራምን በመፋለም ላይ ያሉትን የአፍሪቃ ሀገሮች ለመርዳት በተጀመረው እቅድ መሰረት መሆኑን አንድ የዩናይትድ ስቴትስ ባለሥልጣን ገልጸዋል። አድማጮች፣ ዜናችን እዚህ ላይ ያበቃ።
አዳነች ፍስሐዬ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዛ ትመጣለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። የዓለም የገንዘብ ድርጅት አይኤምኤፍ እና የዓለም ባንክ በየዓመቱ ከሚያከናውኗቸው የልማት ጉባኤዎች አስቀድሞ የየሀገሮችና ዓለም አቀፍ የምጣኔ ሀብት አሃዞችን ይፋ ያደርጋሉ። በዚህ መሰረት በኢትዮጵያ ፈጣን የምጣኔ ሀብት እድገት መመዝገቡን ገልጸው አጠቃላይ ሀገራዊ ብድር ማሻቀቡን አስረድተዋል። ሁኔታው ያሳስበናል ነው ያሉት። የፕሮግራሙ አዘጋጅና አቅራቢ ሄኖክ ሰማግዘር በዚያ ዙሪያ ከልማት ምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ ጋር ያደረገው ቃለ ምልልስ ቀጥሎ ይቀርባል።
የገንዘብ አቅም፣ የውጭ ምንዛሪ አቅም የሌላቸው ሀገሮች ይበደራሉ። በብድር ድጎማ ያደጉ ሀገሮች ብዙ ናቸው። የምስራቅ ኤዥያ ሀገሮች በመጀመሪያው እድገት ዘመናቸው ላይ ግን ደግሞ እነሱ ያደረጉት ደግሞ የውስጥ ቁጠባቸውን እያሳደጉ የነፍስ ወከፍ ገቢው እያደገ ተሳትፎ እያደገ ሲሄድ ከውጭ ጥገኝነት ነጻ እየወጡ የሄዱበት ሁኔታ አለ እና እኔ በጣም አስጊ ነው ብሎ አይኤምኤፍ የተናገረው ምንድን ነው? የብድሩ መጠን 50% የጠቅላላ ገቢውን አክሏል ባለበት ጊዜ ማን ነው የሚበደር የሚለውን ጥያቄ ነው በአእምሮዬ ለመመርመርና ለመዘገብ እየሞከርኩት።
የአይኤምኤፍም ዘገባ ያስቀምጠዋል። ይሄ 50% አደገ የሚባለው በመንግስቱ ዋስትና የተሰጠበት ብድር ነው።
አዎ።
ምን ማለት ነው መንግስት ዋስትና የሰጠበት?
እንግዲህ ብድር ከውጭ ብድር ሲገኝ ግዴታ መከፈል አለበት። በታዳጊ ሀገሮች ዋናው የብድር ዋስትና የሚሰጠው መንግስት ነው። ይህም አያከራክርም እና አከራካሪ ሆኖ የማገኘው እና አስጊ ሆኖ የማገኘው ምንድን ነው? ማን ነው ይህን ብድር የሚበደረው የሚለው ነው። ምክንያቱም ብድሩ መንግስትም ቢበደረው የፓርቲ ድርጅቶችም ቢበደሩት የመንግስት አካል የሚባሉት በኢትዮጵያ ውስጥ አንደኛ ራሱ መንግስት የሚባለው ስቴት ኤንድ ገቨርንመንት፣ ሌላው ደግሞ የፓርቲ ኢንዳውመንቶች አሉ። ፓርቲውና መንግስቱ በፍጹም ሊለያዩ አልቻሉም። ኢትዮጵያ ውስጥ አንዱ በጣም አስቸጋሪ ሆኖ የሚያገኘው በትንተና ውስጥ መንግስትን ከኢኮኖሚው የበላይነት፣ ፓርቲውን ከኢኮኖሚ የበላይነት ለመለየት አልቻልኩም። እሞክራለሁ፣ ሌሎችም ሞክረዋል፣ የውጭ ታዛቢዎችም ሞክረዋል፣ እኔም ሞክራለሁ። ነገር ግን አልተቻለም። መንግስት ተበድሯል፣ ዋስትና ይሰጣል በሚባልበት ጊዜ ይሄ ገንዘብ በኋላ ዙሮ ዙሮ መከፈል የሚከፍለው ማን ነው ብለን ብንጠይቅ የኢትዮጵያ ሕዝብ ነው የሚከፍለው። ብንወድም ባንወድም እንዴት አድርጎ ይከፍለዋል የሚለውን ጥያቄ ለምሳሌ ለማስተናገድ ብንሞክር አንድ ሶስት የሚከፍሉባቸው ዘዴዎች አሉ። አንደኛው ምንድን ነው? ኢትዮጵያ ኤክስፖርት ከምታደርገው በምታገኘው ልትከፍለው ትችላለች ብለን ለመናገር እንችል ይሆናል። ሁለተኛው ስደተኛው ብዙ ስለሆነ ሬሚታንስ የሚባለው ከውጭ ከስደተኛው በሚገኘው ገንዘብ ለመደጎም ይቻላል፣ ለመክፈል ይቻላል የሚል እንትን አለ። ሌላው ደግሞ በጣም እኔ አስጊ ሆኖ የማገኘው ምንድን ነው? ብድርም በብድር ለመክፈል ይቻል ይሆናል የሚል እንትን ነው። ይሄ ከሆነ በጣም አስጊነቱ ምንድን ነው? በደቡብ አሜሪካ የሆነውና በምስራቅ ኤዥያ አንድ ጊዜ በ2080ዎቹ የሆነው በአርጀንቲና የሆነው አይነት ሁኔታ አሁን በቅርቡ በግሪስ የሆነው ሁኔታ ኢትዮጵያም ውስጥ ሊከሰት ይችላል ማለት ነው። ይኸው ምንድን ነው? ብድሩ ግዴታ መከፈል አለበት። ብድሩ ለኢንቨስትመንት በሚውልበት ጊዜ ለመሰረተ ልማት ከሆነ ለምሳሌ ለሀዲድ ስራ፣ ለመንገድ ስራ፣ ለሀይል ስራ ማመንጫ ስራ ወዘተ የሚሆን ከሆነ እንግዲህ ተደጋጋፊ የሆነ የኢኮኖሚ የምርት ዘርፍ ከሌለው ይሄ ዕዳ ግዴታ መከፈል አለበት ማለት ነው እና ከየት እንደሚመጣ ግልጽ አይደለም፣ አልሆነልኝም። ሌላው ግን እኔ በጣም አሰቃቂና አስቸጋሪ ሆኖ የስርዓት ወለድ ችግር የማየው ምንድን ነው? የግል ክፍሉስ የኢትዮጵያ ምን ሆነ? የግል ክፍሉ ለመበደር አይችልም እኮ ማለት ነው። አብዛኛውን ብድር የውስጥም ሆነ የሀገር ውስጥም ሆነ የውጭ ብድር መንግስትና የመንግስት ድርጅቶች የሚቆጣጠራቸው ድርጅቶች የበላይነቱን ይዘው ግዙፉን ብድር የሚይዙት ከሆነ የግል ክፍሉ ጫጩት እንደሆነ ይቆያል ማለት ነው እና
ዶክተር አክሎግ እንደው እዚህ ላይ ይሄ የእርስዎ ብቻ ሀሳብ አይደለም፣ እርስዎም ብቻ አይደለም የሚያሳስበው። የዓለም የገንዘብ ድርጅት ራሱ የኢትዮጵያ ምጣኔ ሀብት ግምገማውን በየዓመቱ በሚያወጣ ጊዜ በተደጋጋሚ የምጣኔ ሀብት እድገቱ የግሉ ዘርፍን ተሳትፎ በእኩልነት እንዲያውም እኩልነት ቀርቶ በጣም የቀጨጨ መሆኑን ይገልጻሉ። የብድር አገልግሎት ማግኘት በስፋት ይነሳል። 30% የሚሆነው የሀገር ውስጥ ብድር ከባንኮች የሚገኘውን መንግስቱ የሚበደረው ነው። አጠቃላይ ደግሞ እንደምንመለከተው አሁን በአዲሱ ዘገባ የወጣው አጠቃላይ የሀገራዊ ብድሩ መንግስቱ ዋስትና የሰጠበት ወደ 600 ቢሊዮን ብር ነው። ይሄ ገንዘብ ይሄደ ያለው ደግሞ ለመንግስቱ ሰፋፊ የመሰረተ ልማትና የተለያዩ ግንባታዎች ነው። ስለ ገበያ ተወዳዳሪነት እንነጋገር እስኪ። የግሉ ዘርፍ እዚህ ላይ ምን አይነት ሚና ሊጫወት ይችላል? የመንግስቱ ወይም ደግሞ አጠቃላይ የሆኑ የድርጅታዊ ሀብት የግሉ ዘርፍ የገበያ ተወዳዳሪነት ላይ የሚኖረውን ጫና እስኪ ይግለጹልን።
እንግዲህ በአገር ውስጥ ያለውን ከባንኮች የሚገኝ ከብሔራዊ ባንክ ከማዕከላዊ ባንክ የሚገኝ ብድር መንግስት አብዛኛውን የሚወስደው ከሆነ የግሉ ክፍል ለምሳሌ ተራውን ኢትዮጵያዊ ልውሰድ። እኔ ኢትዮጵያ ውስጥ አንድ ተቋም ለመክፈት ልፈልግ በምፈልግበት ጊዜ ወደ ባንክ በሚሄድበት ጊዜ መንግስት አብዛኛውን ወይም ደግሞ የመንግስት የሚደግፋቸው ወይም ፓርቲ የሚደግፋቸው ተቋሞች ወይም ግለሰቦች የሚሻሙት ከሆነ ለእኔ የሚደርሰኝ ብድር ዝቅተኛ ይሆናል፣ ወይም ደግሞ ከአቅሜ በላይ ዋስትና ይጠየቅብኛል ማለት ነው። ያ ከሆነ ለመወዳደር አልችልም። ለመወዳደር ካልቻልኩ አንድ ተቋም ለማቋቋም አልችልም ማለት ነው። ይሄ ግልጽ ነው። መንግስት ሊክደው አይችልም። በውጭ ምንዛሬ በኩል ለምሳሌ አንድ መሳሪያ አንድ ግለሰብ እኔን ራሴን ልውሰድ፣ ወይም ደግሞ ተራውን የጋምቤላ ሰው ልውሰድ፣ ወይም ደግሞ የአፋር ሰው ልውሰድ፣ ወይም ደግሞ የሶማሌ ክልል የኦጋዴን ክልል ልውሰድ፣ ወይም የአማራ ክልል የኦሮሞ ክልል ወይም ደግሞ የትግራይ ክልል ልውሰድ። አንድ ግለሰብ በጣም ታታሪ ነው ወይም ታታሪ ናት፣ ፍላጎት አለ ግን አቅም የለም፣ መሳሪያ ከውጭ ማምጣት አለብኝ ይልና ያነ ግለሰብ የውጭ ምንዛሬ ይጠይቃል። የውጭ ምንዛሬ ይገኝ አይገኝ የሚወስነው ማን ነው? የውጭ ምንዛሬ ይገኝ አይገኝ የሚወስነው መንግስት ነው ወይም ደግሞ የመንግስት ማዕከል ነው እንጂ እኔ ስለፈለግኩኝ ልበደር አልችልም። አንድ ግለሰብ በራሱ ሊበደር አይችልም። ስለዚህ ጫናው እጅግ በጣም ግዙፍ ነው። ተወዳዳሪነት ሊኖር የሚችለው እኮ ሚዛናዊ የሆነ ሬጉላተሪ ፍሬምወርክ የሚሉት የኢኮኖሚ አስተዳደሩ መመሪያ አግባብ ያለው መሆኑ አለመሆኑ እኮ ነው የሚወስነው። አድሎ ከሌለ እኔ አድሎ በምልበት ጊዜ የጎሳ አድሎ ብቻ ማለት አይደለም፣ እሱ ብቻ አይደለም። አድሎ በሚባልበት ጊዜ መንግስት ጫና አድርጎ አይ ለኢትዮጵያ ኢኮኖሚ የሚያዋጣት እኔ የምሰራው ብቻ ነው፣ እኔ የምለው ብቻ ነው፣ ትኩረት መሰጠት ያለበት እዚህ ቦታ ላይ ነው፣ በዚህ ሴክተር ነው ትኩረት መሰጠት ያለበት፣ የውጭ አገር ኢንቨስተሮችን ወደ አገር መጋበዝ ነው፣ እንደዚህ ለእነሱ የሚያመቻች ሁኔታ መፍጠር ነው የሚለው ካለ ጫናው በኢትዮጵያውያን ላይ በግል ለመንቀሳቀስ ለሚፈልጉ ደግሞ ችሎታ ላላቸው ኢትዮጵያውያን ትልቅ ትልቅ ሸክም ይሆንባቸዋል ማለት ነው።
ዶክተር አክሎግ ቢራራን ለሰጡን ማብራሪያ እናመሰግናለን። ወደ ሁለተኛውና የመጨረሻው ቅንብር እናልፋለን። ጤና የዘንድሮ የአእምሮ ጤና ቀንና ሙሉ ሳምንት ታስቦ ያለፈው የአእምሮ ጤና ችግር ላለባቸው ሰዎች መብቶች ልዩ ትኩረት ሰጥቶ ነበር። ባለፈው ሳምንት ዝግጅታችን የአእምሮ ጤና ሁኔታ ምን እንደሚመስልና የጤናና የእንክብካቤ አገልግሎቱን ለማዳረስ ምን እየተደረገ እንዳለ ተነጋግረናል። በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ የሕክምና ትምህርት ቤት መምህር አማካሪ ሐኪምና በርካታ የአእምሮ ጤና መርሃ ግብሮችን የመሩትን ቀደም ሲልም የአማኑኤል ልዩ የአእምሮ ሕክምና ሆስፒታል ዳይሬክተር የነበሩትን ዶክተር መስፍን አርአያን ነው ያነጋገር ነው። ዶክተር መስፍን ከሶሎሞን አባተ ጋር ባደረጉት ውይይት የዛሬው የመጨረሻ ክፍል የአእምሮ ጤና ችግር ተጋላጮችን የመብቶች ሁኔታ ያነሳሉ።
ዶክተር መስፍን፣ የዓለም የጤና ድርጅት የአእምሮ ጤና ቀን አስቦ የዋለው ከሰብአዊ መብቶች ጋር አያይዞ ነው። በዩናይትድ ስቴትስ በእንግሊዝና ኢትዮጵያ ውስጥ ተከታታይ ጥናቶች መካሄዳቸውን ላለፉት ዓመታት የደብሊው ኤችኦ መግለጫ ይናገራል እና የደብሊው ኤችኦ የአእምሮ ጤና ጉዳይ አስተባባሪ ሚሼል ፋንክ በሰጡት መግለጫ
What we see instead is that people admitted to inpatient facilities throughout all countries in the world
are exposed to ይልክ በሁሉም ሀገሮች ውስጥ በየህክምና ተቋማቱ ያሉ የአይምሮ ህሙማን የሁከትና ያመጻ አድራጎቶች ሲፈጸምባቸው ለወሲባዊ ጥቃት ሲጋለጡ ነው ተዘግቶባቸው ወይም እንቅስቃሴዎቻቸው ተገድበው ነው የሚኖሩት እጅና እግሮቻቸው ራሳቸውም ታስረው ነው የሚያዙት ያለ ምግብና ያለ ውሃ በቆሻሻና ጽዳት በጎደለ ሁኔታ ንጽህናቸው ተጓድሎ ይኖራሉ ለብዙ አመታት ካለበለዚያም ለቀር የህይወት ዘመናቸው ሁሉ እንዲሁ ተረስተው ይዘልቃሉ።
በዚህ ህመም ምክንያት የተንገላቱ የተሰቃዩ ያሉ ሰዎች ወይም የተጋለጡ ሰዎች ቢያንስ ከ10 እስከ 20 አመት ቀድመው ይሞታሉ። ካጠቃላዩ ህዝብ የመደበኛ የእድሜ ጣሪያ ከ10 እስከ 20 አመት ያጠረ ነው የነሱ እድሜ። ስፋት ያለውን የሰብአዊ መብቶች አያያዝና የደህንነት አያያዝ ሁኔታ ነው ያወጣው። ይሄ ምን ያህል ነው በኢትዮጵያ ያለው?
እንግዲህ የተባለው ነገር ኢትዮጵያን የተለየች አያደርጋትም። ምናልባት ኢትዮጵያን የተለየች የሚያደርጋት ባህሏና ህብረተሰቡ እንደው ለደከመ ለተጎዳ ያለው አመለካከት የሃይማኖት ተቋማቸው የሚሰጡት ርኅራኄ የተሞላው ድጋፍ መሆኑን በአንድ በኩል እናይና በሌላ በኩል ግን በተለይ ከአካል ተጎጂዎች ይልቅ በተለያዩ ምክንያቶች የአእምሮ ጤና ችግር ተጎጂዎች የበለጠ ለብዙ ነገር ተጋላጮችና ተጎጂዎች ናቸው። ይሄ በትክክልም ጥናቱን ብቻ ሳይሆን እኛም በየዕለቱ ስራ የምናየው ነው። እና የዓለም ጤና ድርጅት አቶ ሰለሞን ቀደም እንዳልከው እና የዓለም ጤና አጠባበቅ ፌዴሬሽን ባለፉት 23 አመታት የዓለምን ጤና ቀን ማክበር ጀምሯል። በየአመቱ የተለያዩ ሞቶች አሉ። ለምሳሌ ባንድ ወቅት ያለ አእምሮ ጤና የለም የሚል ነበር። ትክክል ነው። ይሄ አንድ አመት ሞቶ ብቻ ሳይሆን የሁል ጊዜም ነው። ምክንያቱም ብዙ አካል ጎድሎ አእምሮ ጤና ካልተሟላ ሊፈራርስ ይችላል። ብዙ አካልም የተሟላ ሆኖም የአእምሮ ጤና ወሳኝ ነው እና የአእምሮ ጤና ሁሉንም ገዢ ነው ብለን እናምናለን። ደግሞ ትክክልም ነን ብለን እናምናለን። እና እንግዲህ ወደ ሀገራችን ስንመጣ ችግሮቻችን በጣም ሰፊዎች ናቸው። እኛ ባህላዊ አገር ነን እና የጤና የማዳረስ አቅማችንን ከየጊዜ ወደ ጊዜ እየጎለበተ ብናመጣም አሁንም ቢሆን እንደ አካላዊ ችግር ካለባቸው በባሰ ሁኔታ የአእምሮ ጤና ችግር ያለባቸው ሰዎች መጀመሪያ በተለይ በገጠር የሚሄዱባቸው ወደ ባህላዊ ሕክምናና ሃይማኖታዊ ሕክምና ተቋማት ነው እና ቶሎ ብሎ ወደ ሕክምና ቦታ የማድረሱ ነገር አሁንም የተሳካለት ነው ማለት ባይቻልም ካለፉት አመታት የተሻሉ ሁኔታዎች አሉና ወደ መብታቸው ስንመጣ አዎ የአእምሮ ጤና ችግር ያለባቸው ከፍተኛ የአእምሮ ጤና ችግር ምክንያቱም የአእምሮ ጤና ችግር ስንል ቀላል፣ መካከለኛና ከባድ ብለን መፈረጅ እንችላለን። ከባድ የምንለው የሳይኮሲስ፣ ስኪዞፍሬኒያ የመሳሰሉትን እና ራስን የመርዳት አቅም ማነስ፣ የእይታ መዛባትን፣ የሳቢ መዛባትን የመሳሰሉትን የሚጨምር ነው እና በጣም ኃይለኛው የአእምሮ ህመም ነው። በተለይ በስር ሰደድ የአእምሮ ጤና ችግር የሚሰቃዩቱ ለምሳሌ ለስኪዞፍሬኒያ ያለባቸው ሰዎች ቤተሰቦቻቸው አንድም ያስሯቸዋል፣ አለበዚያም ይለቋቸዋል በመሰላቸት ባህላዊውና ሌላውን ከሞከሩ በኋላ በዚያ ምክንያት ለተለያዩ ችግሮች ይጋለጣሉ። ወደ ከተሞች ይሰደዳሉ እና ለየቤተ ክርስቲያን እና ለየእምነት ቤቶች ታዛ ስር ጥገኛ ይሆናሉ። እና ይህንን እንግዲህ መንግስት ሊሰብስብ ቢል በጣም ችግር ነው። በተለይ በአሁኑ ሰዓት በኢትዮጵያ ውስጥ እንኳን አንድ ጀምሮ እስከ 2% እንዲህ አይነቱ ከፍተኛ አእምሮ ጤና ችግር ያለባቸው ነን ብላቸው ብለን ብናሰላ ይህ ቁጥር እንግዲህ ከ900,000 እስከ 1.8 ሚሊዮን ገደማ የሚደርስ ነው። ስለዚህ በጣም እንግዲህ ከፍተኛ አእምሮ ጤና ክብካቤ የሚያስፈልጋቸው በዚች ቅጽበት ይህን በምናገርበት ጊዜ ሆስፒታል ውስጥ ገብተው ትክክለኛውን እርዳታ ማግኘት ያለባቸው ናቸው እና ይህን በምናይበት ጊዜ ገና ብዙ መስራት ይጠበቅብናል። መብትንም በተመለከተ እንዳልከው ነው። በተለይ ለህጻናትና የአእምሮ ጤና ችግር ሲዳመር ችግሩ ይወሳሰባል። ሴቶችና ከፍተኛ የአእምሮ ጤና ችግር በሚጨመርበት ጊዜ ደግሞ እጅግ ይወሳሰባል እና በዚህ ጊዜ ሴቶች በተለይ ወይም ወጣት ሴቶች ለተለያዩ አደጋዎች ወሲባዊ ጥቃትን ጨምሮ ሊጋለጡ ይችላሉ። እና እንግዲህ በአጠቃላይ ማድረግ የሚቻለው መንግስትና ህብረተሰቡን በማስተባበር ከሁሉም በላይ ደግሞ የአእምሮ ጤና ወዳጆችን ማህበራትን በማጠናከር በተለይ ኢትዮጵያ ውስጥ በአሁኑ ሰዓት የሚያበረታታው እንደ መቄዶንያ ያሉ እንደ ጌርጌሶን አይነት እንደ አሁን ቀደም ብዬ የጠቀስኩት የአእምሮ ጤና ክብካቤ ማህበር የመሳሰሉት በመንግስትም ዙሪያ ሎቢ በማድረግ ወይም መንግስትን በመቀስቀስ የራሳቸውንም ንዋይ አሰባሰብ እና በቀጥታ ኃላፊነቱን በመውሰድ በማስተማርና መብት መብታቸውን ማስከበር ያቃታቸውን ከፍተኛ የአእምሮ ጤና ችግር ያለባቸውን ሰዎች በጋራ የእነሱን መብት በማስከበር ብዙ መስራት ይቻላል ብለን እናስባለን።
ከህግስ አኳያ ረቆ የሚወጣ ሰብአዊ መብትም ሆነ የዜግነት መብት ሌሎች መብቶችንም በማስከበር በኩል የሚሰራ ስራ አለ?
ህጉ ከፍተኛ የሆነ የአእምሮ ጤና ችግር ያለባቸውን ከዛም በላይ ደግሞ የእድገት ችግር ያለባቸውን ከህፃነታቸው ጀምሮ የእድገት ውስንነት የመሳሰሉትን በተመለከተ ከታች ጀምሮ እስከ ላይ ድረስ ያለውን ጥበቃ ያደርጋል። እንግዲህ ህጉ የሚያቅተው ነገር ቢኖር እስካሁንም ድረስ የአቅም ውስንነትንም ያመላክታል። በከፍተኛ የአእምሮ ጤና ችግር ውስጥ ገብተው ነገር ግን በተደጋጋሚ ለሆነ ችግርን በራሳቸውም ላይ በሌላውም ላይ ሊያደርሱ የሚችሉ በከፍተኛ ሁኔታ እየተጠበቁ ሕክምናቸውን እያገኙ የሚያስፈልገውን የመድኃኒትም ሆነ የምክክር የመሳሰሉን አገልግሎት ለረጅም ጊዜ የሚያገኙበት ከፍተኛ ጥበቃ ያለበት ተቋም ገና አልመሰረተም። በሌላው ሀገር እንደ ማክሲመም ሴኩሪቲ የሆነ የአእምሮ ጤና ችግር ያለባቸው መርጃ አካባቢዎች ማለት ነው። ይህ እንግዲህ አንዱ ነገር ሲሆን፣ ሌላው ግን ትልቅ ግንዛቤ ሊወሰድ የሚገባ ነገር ቢኖር የአእምሮ ህመም ወይም የአእምሮ ጤና ችግር ሲባል ህመሙ አለ፣ ሌላው ደግሞ ከፍተኛ የሆነ የባህሪ ችግር አለ፣ በሶስተኛ ደረጃ ደግሞ ከሱስ አምጪ ነገሮች ጋር በተያያዘ ሳይፈለግ የሚመጣ ችግር አለ። በተለይ ይሄ እንዲህ አይነቱ ወጣቶችን አልኮል ሊሆን ይችላል እና የተደበላለቁ ሱስ አምጪ ነገሮችን በመውሰድ ሊሆን ይችላል መልቲፕል ድራግ አቢዩዝ የምንለው እና እነኚህን ሰዎች አስፈላጊውን ህክምና ካገኙ በኋላ አስፈላጊውን የተሃድሶ ህክምና ወይም ሪሃብሊቴሽን ቴራፒ የምንለው የሚያገኙበት ማዕከላት አሁንም ውሱን ናቸው ማለት እችላለሁ፣ በተለይ ሪሃብሊቴሽኑ ላይ የሚሰሩ። ስለዚህ ህጉ በተለይ ወንጀለኛ መቅጫው በትክክል ነገሮችን ቢያስቀምጥም አሁንም ቢሆን እና የስትራቴጂክ ፕላኑ የሚቀጥሉት 5 ዓመታት የአእምሮ ጤናን በተመለከተ ቢወጣም አሁንም ትክክለኛ የሆነ ሜንታል ሄልት ሌጅስሌሽን ወይም ደግሞ የአእምሮ ጤና ህግ በትክክል ተረቆ በትክክል በተገቢው ሁኔታ ስራ ላይ መዋል እንዳለበት አምናለሁ። ይሄ በሂደት ላይ ይመስለኛል። ለምን የጤና ጥበቃ ሚኒስቴር አሁን ከቅርብ ጊዜ ወዲህ ለመጀመሪያ ጊዜ የሜንታል ሄልስ ዴስክ አቋቁሟል። ይኸውም እንግዲህ የአእምሮ ጤናን የሚከታተል በሀገሪቱ በሙሉ ያለውን የሚከታተል ነው። ቀድሞ አብዛኛውን ይህንን መሰል ስራ የሚሰራው አዲስ አበባ የሚገኘው የአማኑኤል ስፔሻላይዝድ የሆነ የአእምሮ ሕክምና ተቋም ነበር እና ምናልባት ይሄ እንግዲህ ሊሰራና ውጤታማ ሊሆን ይችላል ብዬ የማስበው ጉዳዩ በቀጥታ የሚመለከታቸው እንደ ፍትህ ሚኒስቴር፣ እንደ ሰራተኛና ማህበራዊ ጉዳይ ሚኒስቴር፣ እንደ ጤና ጥበቃ ሚኒስቴር እና ሌሎች የትምህርት ተቋማትና የአገልግሎት ሰጪ ተቋማት በጋራ ሆነው የሴቶችና የህጻናት ጉዳይ ሚኒስቴር፣ አሁን ደግሞ የወጣቶችና አዲሱ የስፖርት ሚኒስቴር የሚባለው እነኚህ በጋራ ሆነው ብዙ ስራ ይጠበቅባቸዋል። ምክንያቱም ስለ መብት ስናወራ እንግዲህ ስለ ግዴታ ስናወራ መብት ይመጣል። አሁን እንደምታውቁት ሀገራችን ከቅርብ ጊዜ ጀምሮ በአመት 600,000 የሚሆኑ ወደ ከፍተኛ ዩኒቨርሲቲ ተቋማት የሚገቡ ይኖሯታል። ይሄ ማለት 600,000ም አዲስ አበባ ይሆናሉ ማለት ሳይሆን አብዛኞቹ የወላጅ ቤተሰቦቻቸውን ቤት እየራቁ ይሄዳሉ ማለት ነው። ስለዚህ እነኚህ ወጣቶች ከከፍተኛ ሁለተኛ ደረጃ ትምህርት ቤት ወጥተው ወደ እነኚህ ትልልቅ ተቋማት ሲገቡ ጥበቃ ያስፈልጋቸዋል። ጥበቃ ማለት ከሱስ አምጪ ነገሮች ጥበቃ ማለት የማጥኛ ተቋማቸው ምቹ መሆኑን፣ ላይብረሪዎቻቸው፣ ቤተ መጻሕፍት ማለት የስፖርት ተቋሞቻቸው እና ዙሪያቸውን ደግሞ አልፎ አልፎ እንዳሸን ከሚፈሉት የጫት ቤቶች፣ የመጠጥ ቤቶች የመሳሰሉት የጸዱ መሆን አለባቸው እና ልጆች ያለምንም መሳቀቅ ማንኛውም የሀገራችን ክፍል ሄደው በትክክል ትምህርታቸውን በውጤታማነት ጨርሰው ወደ ሀገራቸው ልማት ላይ መዋል መቻል አለባቸው እና እንግዲህ መብት ስንል በጣም ሰፊ ነው። አቶ ሰለሞን
አሁን እንግዲህ እንዳሉኝ በለጋ
መሰራት እንዳለበት ሲጠብቅ አምናለሁ። በእርግጥ በሰው ኃይል የተሻለ ሁኔታ ላይ ብንደርስም ነገር ግን አገልግሎቱን በየደጃፉ ላይ ማቅረቡ እና የህሙማንን መብት መጠበቁ የተወሰነ መሻሻል ቢያሳይም ለምሳሌ አሁን በቅርቡ አዲስ አበባ ውስጥ መንገድ ላይ የሚዞሩ አስተዋይ ያጡትን ሰዎች ህሙማን የአማኑኤል ሆስፒታልም፣ መቄዶንያም፣ ጌርጌሶኑ በተለያየ የመንግስትም የግልም ተቋማት የገፈርሳውን የአእምሮ ሕክምና ተሃድሶ ተቋምን ጨምሮ የተለያዩ ሙከራዎች ይደረጋሉ። ያ ማለት ግን አባይን በጭልፋ ነው። ቅድም ያልኩ ቁጥር በጣም ሰፊ ነው። 1.8 ሚሊዮን በጣም ብዙ ነው። ይሄ እንግዲህ አእምሮ ህመምተኛ ነው። እዚህ ላይ የባህሪ ችግር ከሱስ ጋር የሚመጡ የመሳሰሉትን ችግሮች ሲጨምረው ቁጥሩ እንደው የሚያዘናጋ ቁጥር አይሆንም እና ብዙ መስራት እንደሚጠበቅብን ይገባኛል።
ዶክተር መስፍን አራያ መቼም ቅድም እንዳሉት ያምሮ ጤና የሁሉም ጤና መሰረት ነውና ወደፊትም መለስ ይያልን እንደተለመደው የርሶን ምክርም ልምዶን ማካፈልም እንደዚሁን ጠይቃለን። እጅግ በጣም አርግ ያመሰግናለሁኝ ለጊዜውና ለማብራሪያው ዶክተር መስፍን።
እኔም ስለሰጣችሁኝ በጣም አመሰግናለሁ። እንግዲህ እዚህ አመት ሞቶ ሰባይ ክብር ለአምሮ ሙማን ነው እና ይሄንን እንግዲህ እድል ሰጣችሁኝ ስለዚህ ለመናገር ስላስቻላችሁ በድጋሚ እግዚአብሔር ይስጥልኝ። መልካም ምሽት።
This program has come to you from the Voice of America, Washington.